ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 21 2016 ዓ.ም ተመረዘ ዝግጅታችን ጀመረ።
ከኢትዮጵያ ውጪ የሚኖሩ ትውልደ ኢትዮጵያውያን የአውሮፓውያኑን አዲስ አመት እንዴት ያከብራሉ?
በአብዛኛው እዚህ ካለ ልጆች ከፈርላን ድረስ ባህሉንም ክርስትናን እንደምንጋራው ስለሆነ የክርስማስ ባህሉን በሰፊው ነው ቤተሰብ ተሰባስቦ በሰፊው ያከበርነው አካባቢውን በተመሳሳይ። ከዛ ውጪ አዲስ አመትም ቢሆን ያው አብዛኛው ያለንበት ነው የምንኖርበት ነው የምንጠቀምበት ነው ከመላ ጎደል አዲስ አመትም በተመሳሳይ በሰላም በመድረሳችን ሁላችንም ሰላም በመሆናችን ቤተሰብ እና ከግምት አስገብተን በትልቁ የምናከብረው ነው የሚሆነው ሁለቱንም የሚያገኛንም ይሄንንም ያው እንግዲህ
ለኔ በጣም በጣም አብልጬ ደስ የሚለኝ ኢትዮጵያው ኒውየር ነው። ኒውየር ስፔሻሊ ኢትዮጵያውን እመርጣለሁ። ያለው በዓል ልጆቹ አበባዮች ሲሉ ቤተሰብ እንዴት እንደሚጠብቅ እናት አባት ከወንድም ከእህት ከሆነ ያለው የዳቦ ሴረሞኒ ጠዋት ተነስተን የምታደርገው ነገር ሁሉ ነገር ኢትዮጵያው በጣም
የሰማችኋቸው በዩናይትድ ስቴትስ ቨርጂኒያ ግዛት ነዋሪ የሆኑትን ወይዘሮ አያንቱ አበበና አቶ አበባየሁ አሉላን ነው። ሌሎች በአሜሪካ የሚኖሩ ትውልደ ኢትዮጵያውያንንም አነጋግረናል።
አዲስ አበባ የዲፕሎማቲክ ሲቲ ስለሆነች እና የተለያዩ የውጭ ዜጎች የሚገኙባት የተለያዩ ኤክስፓቶች እና ዲፕሎማቶች የሚኖሩባት ከተማ በመሆኗ እንደዚህ አይነት ዓለም አቀፍ ዝግጅቶች መደረግ አለባቸው ብለን በሱ ምክንያት ይሄንን ዝግጅት አዘጋጅተናል።
አሁን ደግሞ የሰማችሁት የፒኤምጂ ኢቨንትስ ስራ አስኪያጅ የሆነውን ናውሰናይ አያሌውን ነው። የበርካታ ዓለም አቀፍና ቀጠናዊ ተቋማት መቀመጫ በሆነችው አዲስ አበባ የፈረንጆቹ አዲስ አመት አከባበር ምን እንደሚመስል እንቃኛለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ታህሳስ 21 2016 ዓ.ም ምረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ንጉሱ ታምሬ በቅንብሩ አብረው ይቆያል። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን። ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናምሽታችኋል። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ ሰርጥና በግብጽ መካከል ያለው ድንበር ከጦር እንቅስቃሴ ነጻ መሆኑን ለማረጋገጥ በእስራኤል ቁጥጥር ስር ሊሆን እንደሚገባ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት በነበረ ጋዜጣዊ መግለጫ ላይ ተናግረዋል። የእስራኤል ሐማስ ጦርነት 13ኛ ሳምንቱን በያዘበት በአሁኑ ሰዓት በተሰማው ንግግራቸው ጦርነቱ ተጨማሪ ወራትን ሊወስድ እንደሚችልም አክለዋል። እስራኤል የድንበሩን ቀጠና ከተቆጣጠረች በአውሮፓውያኑ 2005 ዓ.ም ምረት ከስፍራው የወጣችበትን ሂደት በመሻር ለዓመታት በሐማስ እጅ ውስጥ የነበረውን የተነጠለ ስፍራ ዳግም በእጇ እንዲገባ ያደርጋል። የፊላደልፊያ መተላለፊያ በትክክለኛው አጠራር ለማስቀመጥ የደቡባዊው የጋዛ ጫፍ በእኛ እጅ ውስጥ ሊሆን ይገባል፣ መዘጋት አለበት፣ ሌላ አይነት አደረጃጀት የምንፈልገውን ከጦርነት ነጻ ቀጠና ሊያረጋግጥ አይችልም ብለዋል ኔታንያሁ። ኔታንያሁ እስራኤል የፍልስጤም ግዛት ውስጥ ባደረገችው የጦር ዘመቻ አማካኝነት 8000 ያክል ተዋጊዎች እንደተገደሉ ተናግረዋል። ጦርነቱ በጥቅምት ወር ከተቀሰቀሰ ወዲህ 21672 ሰዎች ተገድለዋል፣ 56000 ያክሉ ደግሞ ቆስለዋል። በሐማስ የሚተዳደረው የጋዛ የጤና ሚኒስቴር በቅዳሜ መግለጫው ላይ እንዳስታወቀው መግለጫው በሰላማዊ ሰዎችና በተዋጊዎች መካከል ልዩነትን አላስቀመጠም። በዲሞክራቲክ ሪፐብሊክ ኮንጎ የተቃዋሚ ፕሬዚዳንታዊ እጩዎች ቡድን አጨቃጫቂው ምርጫ ጊዜያዊ ውጤት ከተለቀቀ በኋላ ደጋፊዎቹን ወደ አደባባይ በመውጣት ተቃውሞ እንዲያሰሙ ጠይቀዋል። የኮንጎ ምርጫ ኮሚሽን በአውሮፓውያኑ አቆጣጠር ታህሳስ 20 የተደረገውን ምርጫ ሙሉ ውጤት በዛሬው ዕለት ይፋ ያደርጋል ተብሎ ይጠበቃል። ተቃዋሚዎቹ ማጭበርበር እንዲፈጸም የሚያግዝ በምርጫው ውስጥ የተንሰራፋ የስነ ስርዓት ጥሰት መኖሩን ተናግረዋል። ዋናዎቹ የተቃዋሚ ፓርቲ ጮሽ በጋራ ባወጡት መግለጫ የስሙላ ምርጫውንና ውጤቱን እንቃወማለን ብለዋል። ሁሉም በሚስማሙበት ቀን ከአዲስ አስመራጭ አካል ጋር አዲስ ምርጫ እንዲካሄድም ጠይቀዋል። የተጭበረበረው ምርጫ ከታወጀ በኋላ ህዝባችን በአጀብ ወደ ጎዳና እንዲወጣ ጥሪያችንን እናቀርባለን ሲሉም አክለዋል። የኮንጎ መንግስት ምርጫው በድጋሚ እንዲካሄድ የቀረበለትን ጥሪ ውድቅ አድርጓል። የቁሳቁስ እጥረት፣ የተራዘመ ምርጫ ቀን እንዲሁም ግልጽ ያልሆነ የምርጫ ቁጥራ አለመግባባትን ያባባሰ ሲሆን በስፋት ምዕራብ አውሮፓን የምታክለውና የዓለም ቀንደኛ የኮባልትና ሌሎች ውድ ኢንዱስትሪ አገዝ ጥሬ ዕቃዎች አምራች የሆነችውን ሀገር ለበለጠ ለመረጋጋት እንዳይዳርጋት ስጋት አጭሯል። በብሔራዊው የምርጫ ኮሚሽን በኩል ባለፈው ሳምንት ይፋ የተደረገው ጊዜያዊ ምርጫ ውጤት ፕሬዚደንት ፌሊክስ ቲሼኬዲ በወቅቱ ከተቆጠረው 17.8 ሚሊዮን ድምጽ 72 በመቶውን በማግኘት 18 ተፎካካሪዎችን እየመሩ እንደሆነ ያሳያል። ዘገባው የፈረንሳይ ዜና አገልግሎት ነው። አንድ የዩናይትድ ስቴትስ የጦር መርከብ ጥቃት ለደረሰበት ዕቃ ጫኝ መርከብ የእርዳታ ጥሪ መልስ ከየመን የተተኮሱ ሁለት ጸረ መርከብ ባለስቲክ ሚሳይሎችን ቅዳሜ ዕለት መጥቶ እንደጣለ አስታውቋል። ሚሳይሎቹ በኢራን ከሚደገፉት ሁቲ ሚሊሻዎች ከተቆጣጠሩት ግዛት የተተኮሱ እንደነበሩ የዩናይትድ ስቴትስ ማዕከላዊ እዝ በማህበራዊ መገናኛ ገጹ ላይ አስታውቋል። እዙ የአሁኑ ጥቃት ከአውሮፓውያኑ ህዳር 19 ወዲህ ሁቲዎች በዓለም አቀፍ መርከቦች ላይ ያደረሱት 23ኛው ህገወጥ ጥቃት መሆኑንም አክሏል። ሁቲዎቹ ቁልፍ በሆነው የቀይ ባህር መስመር ላይ በሚተላለፉ መርከቦች ላይ ያነጣጠሩ እስራኤልና ሐማስ በሚፋለሙበት ጋዛ ለሚገኙ ፍልስጤማውያን ድጋፍ መግለጫ መሆናቸውን የተናገሩላቸውን ተደጋጋሚ ጥቃቶች አድርሰዋል። የየመን አማጽያን የሚያደርሱት ጥቃት እስከ 12 በመቶ የሚሆነውን የዓለም ንግድ እንቅስቃሴ መተላለፊያ የሆነውን መስመር አደጋ ላይ የጣለ ሲሆን ዩናይትድ ስቴትስ በቀይ ባህር ላይ የሚተላለፉ መርከቦችን ለመከላከል በዚህ ወር መጀመሪያ ላይ የዓለም አቀፍ የባህር ኃይል ግብረ ኃይል እንድታቋቁም አነሳስቷታል። ዘገባው የአሶሺየትድ ፕሬስ ነው። አዲስ የመከላከያ ሚኒስትር ሹመትን ተከትሎ ባደረገችው ከፍተኛ ሽግሽግ ቻይና አራት የጦር ኃይሎች ስትራቴጂካዊ ሚሳኤል ክፍል ጀነራሎችን ጨምሮ 9 ወታደራዊ ባለስልጣናትን ከፓርላማዋ አባራለች። የገዢው ኮሚኒስት ፓርቲ ማዕከላዊ ኮሚቴ ስብሰባ ካደረገ በኋላ አርብ መገባደጃ ላይ በመንግስት የዜና ወኪል ዢንዋ ውሳኔው ይፋ ሆኗል። ለባለስልጣናቱ ከስልጣን መነሳት ምንም አይነት ማብራሪያ አልተሰጠም። የባለስልጣናቱ መነሳት የሀገሪቱ የጦር ሚኒስትር የነበሩት ሊ ሻንግፉ ከስልጣን ከተነሱ በኋላ ከተደረጉ ተከታታይ የጦር ኃይል ውስጥ የከፍተኛ አመራሮች ሽግሽግ እርምጃዎች መካከል አንዱ ነው። ባለፈው መጋቢት ተሾሞ የነበሩት ሊ በይፋ በጥቅምት ወር ከስልጣን መነሳታቸው ቢነገርም ከነሐሴ ወር ጀምሮ ከህዝብ እይታ ርቀዋል። ያሉበት ስፍራም አይታወቅም። አርብ ዕለት ቤጂንግ ዶንግ ጁንን አዲስ የመከላከያ ሚኒስትር አድርጋ በመሾም ቁልፍ የሆነውና ለወራት ክፍቱን የቆየው የሹመት ስፍራ እንዲሞላ አድርጋለች። የቤጂንግ የኒኩሌር ጦር መሳሪያን የሚቆጣጠረው የቻይናው ምስጢራዊው የሮኬት ኃይል አመራር የቀድሞ አለቃ ላይ የሙስና ምርመራ መደረጉን የመገናኛ ብዙሃን ይፋ ካደረጉ በኋላ ባሉት ቅርብ ጊዜያት ውስጥ ለውጦች ታይተዋል። ከብሔራዊው ህዝባዊ ኮንግረስ የተባረሩት 9 ባለስልጣናት ያልተመረጡ ተወካዮቹ ነው በፓርላማው ውስጥ ቆይተዋል። የባለስልጣናቱ መባረር ባለስልጣናቱ ምርመራ ተከፍቶባቸዋል የሚለውን ግምት በማጉላት በጉዳዩ ላይ ሲሰራጩ የነበሩ ወሬዎች እርግጥ መሆናቸውን ማሳየቱን በዩናይትድ ስቴትስ መሰረቱን ያደረገው ሲኖ ኢንሳይደር የተሰኘው በቻይና ፖለቲካ ላይ ያተኮረው ተቋም አስታውቋል። አድማጮቻችን፣ ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ መሰናዶች ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 21 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እኔ ቲክቶክ አጠቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። በአብዛኛዎቻቸው ወጣቶች እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው።
ቀደም ሲል የሰማችሁት የህይወት ክህሎት ስልጠና ላይ የሚሰሩትን አቶ ብርሃኑ ራቦ ነው። በኢትዮጵያ ወጣቶች የማህበራዊ ትስስር መተግበሪያ አንዱ የሆነውን ቲክቶክ እንዴት ይጠቀማሉ ከሚል የተቀነጨበውን የሰማችሁት። በዚህ ጉዳይ ላይ የስነ ልቦና ባለሙያ አስተያየት ጨምረን ወደ ኋላ ላይ ሙሉ ዘገባውን ወደ እናንተ እናደርሳለን።
ዛሬ እንግዲህ በአውሮፓውያን ዘመን አቆጣጠር አሮጌው የ2023 ዓመተ ምህረት ተሰናብቶ አዲሱ 2024 የሚጀምርበት ዋዜማ ላይ እንገኛለን።
ትክክል ነህ ደረጀ። የምሽቱ መሰናዷችንን በአመዛኙ በተለይ በውጭ የሚኖሩ ትውልደ ኢትዮጵያውያን በዓሉን በምን መልኩ ያከብሩታል፣ በኢትዮጵያስ ቀኑ በምን መልኩ ይታሰባል የሚሉ ጉዳዮችን እንቃኛለን። በዛሬው ዕለት በዓለም ዙሪያ እየተከበረ ያለውን የአውሮፓውያን የዘመን መለወጫ ለምታከብሩ በሙሉም እንኳን አደረሳችሁ እንላለን።
አዎ እንኳን አደረሳችሁ። አዲስ አመት እንግዲህ ዘመን የሚቀየርበት ብቻ ሳይሆን በርካቶች በአዲስ እቅድ፣ አዲስ ምኞት፣ አዲስ ተስፋ አመቱን የሚጀምሩበትም ጭምር ነውና እኛም ዝግጅታችንን ይህን ስሜት ሞቅ በሚያደርግ ሙዚቃ እንጀምራ።
እንግዲህ የመጀመሪያው የሙዚቃ ምርጫችን አባ በሚል የቡድን ስማቸው የሚታወቁት ሁለት ሴት የስዊድን የሙዚቃ ቡድን አቀንቃኞች ናቸው። እንደ አውሮፓውያን አቆጣጠር በ1980 ሃፒ ኒው ኢየር እያሉ የተጫወቱትን ሙዚቃ ነው መንጋብዘው። ይህ ሙዚቃ በተመሳሳይ ጊዜ ፌሊሲዳድ በሚል በስፓኒሽ ቋንቋም ተዚሟል። በእንግሊዝኛው የተለቀቀው ግን እንደ አውሮፓውያን አቆጣጠር አሁንም በ1999 ለፈረንጆቹ የሚሊኒየም በዓል ነበር።
ሃፒ ኒው ኢየር ሙዚቃው ይቀጥላል።
አባ የተሰኘው የሴቶች የሙዚቃ ቡድን የተጫወተውን ሃፒ ኒው ኢየር የተሰኘውን ለስለስ ያለ ሙዚቃ ነው አዳምጠን የተመለስነው። ዛሬ የአውሮፓውያንን አዲስ አመት በማስመልከት ለስለስ ያሉ የባርማዶ ሙዚቃዎችን ነው መንጋብዘው።
በዚሁ የመጀመሪያ መሰናዶ አርገን ወደ አዘጋጀነው ዘገባ እንለፍ። ከኢትዮጵያ ውጪ የሚኖሩ ትውልደ ኢትዮጵያውያን የአውሮፓውያኑን አዲስ ዓመት እንዴት ያከብራሉ? ዛሬ ዋዜማው የሚከበረው አዲሱ የአውሮፓውያኑ 2024 ዓመት የመጣው የአውሮፓውያኑና በኢትዮጵያውያኑ የገና በዓል መካከል ነው። የኢትዮጵያ የልደት በዓል የሚከበረው ታህሳስ 29 2016 ሲሆን በአውሮፓውያኑ ገና የተከበረው ባለፈው ሰኞ እንደ አውሮፓ አቆጣጠር ታህሳስ 25 ነው።
ትክክል ብለሃል ደረጃ። እንግዲህ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ቤተሰቦች ደግሞ እንደየእምነታቸው ሁለቱንም በዓሎች አቻችለው ለማክበር ይሞክራሉ። ደረጃ እንግዲህ አንተም በባህል ልዩነት ሳቢያ በኢትዮጵያና ከኢትዮጵያ ውጪ ስላለው የባህል አከባበር ልዩነት እዚህ ዩናይትድ ስቴትስ ነዋሪ የሆኑትን ወይዘሮ ብሌን ሙሉጌታ፣ አቶ አበባየሁ አሉላና ወይዘሮ አያንቱ አበበን አነጋግራቸዋል። እስኪ ስለሁሉም በዓላት ስላላቸው መልካምና ፈታኝ ጎኖች ያጫወቱን ከተከታዩ ፕሮግራም ተከታትለን እንመለስ።
የሁለት ልጆች አባት የሆኑት የቨርጂኒያው ነዋሪ አቶ አበባየሁ አሉላ በትውልድ ኢትዮጵያዊ በነዋሪነታቸው አሜሪካዊ በመሆናቸው የገና በዓላቱንና አዲሱን ዓመት ያከበሩትና የሚያከብሩት በዚያ መንፈስ ውስጥ ሆነው መሆኑን ይገልጻሉ።
እዚያ ሀገርም ይያለን በርካታ በዓላት በተለይ ይሄኛው በዓል ክርስማስ ከክርስትና እምነታችን ጋርም የሚሄድም እናምንበትም ነው። የሀገራችንም ልደት በዓል አከባበር ጋር ተመሳሳይ ነው። በአብዛኛው እዚህ እስካለን ልጆች እስካፈርላን ድረስ ባህሉንም ክርስትና እምነትን የምንጋራው ስለሆነ የክርስማስ በዓሉን በሰፊው ነው ቤተሰብ ተሰባስቦ በሰፊው ነው ያከበርነው። አካባቢውም በተመሳሳይ ከዛ ውጪ አዲስ ዓመትም ቢሆን ያው አብዛኛው ያለንበት ነው የምንኖርበት ነው የምንጠቀምበት ነው። ከሞላ ጎደል አዲስ ዓመትም በተመሳሳይ በሰላም በመድረሳችንን ሁላችንም ሰላም በመሆናችን ቤተሰቡም አገራችንም አካባቢዎች ሰላም በመሆናችን ይህንን ከግምት አስገብተን በትልቁ የምናከብረው ነው የሚሆነው። ሁለቱንም እኛንም ይህንንም ያው እንግዲህ እዚህ ካለን ይህንንም በዓል እንጋራለን። እኛ ገና በዓልም እዚህ ሀገር በጣም በሰፊው ነው የሚከበረው። ኢትዮጵያ ከሚከበረው የሚያንስ አይደለም። እንዲህን እያንዳንዱ ኢትዮጵያዊ እና በሰፊው የምናከብረው የተለመደው ነው።
የቨርጂኒያ ነዋሪና በዲሲ ሜሪላንድ እና ቨርጂኒያ የቤት አሻሻጭ ወይም የሪል ስቴት ወኪል የሆኑት ወይዘሮ ብሌን ሙልጌታ ከኢትዮጵያ የወጡት በልጅነታቸው መሆኑን ይገልጻሉ። ይሁን እንጂ የሚኖሩበትን አገር በዓል በልጅነታቸው ያደጉበትን አገር ባህል ለልጃቸው ከማስተማር ጋር በማክበር እንደሚያሳልፉት ይናገራሉ።
የገና በዓል ማለትም የአሜሪካንም እኔ ልጅ አለኝ የኢትዮጵያንም ሁሌ እንዳከበርኩ ነው የኖርኩት። ልጅም ሆኜ ካናዳ እያለሁ ከኢትዮጵያ ወጣሁት በጣም ልጅ ሆኜ ነው ሁሉንም ነው ዊ ሉክ ፎርወርድ ልጅ ሆነ ሁለቱንም ነው የምትፈልገው። ልጅ ሆኜ ያው የኢትዮጵያ ላይ ጊፍት እንደማይሰጠኝ ያውቀዋለሁ። አሁን ደግሞ የልጅ እናት ሆኜ ልጄንም በደንብ ይገባዋል እና የምነግረው ሁሌ የአሜሪካ ገና ያው ጊፍት ጓደኞችም ስለሚያገኙ እንጂ እስከ ተወሰነ እድሜው ድረስ ጊፍት ራሱ አልፈልግም ብዬ ነበረ። ግን ከባድ ነው።
በዩናይትድ ስቴትስ የሚከበረውን የገና በዓል በተለይ እዚህ አገር በሚወለዱ ልጆች ስለሚጠበቅ ከኢትዮጵያው ገና ይልቅ ይበልጥ የምናከብረው እዚህ አሜሪካ ያለውን የገና በዓል ነው የሚሉት ደግሞ ለ19 ዓመታት ያህል እዚህ ነዋሪ መሆናቸውን የገለጹልን የሁለት ልጆች እናት የሆኑት የቨርጂኒያ ነዋሪ ወይዘሮ አያንቱ አበበ ናቸው።
እንግዲህ ሁለት በዓል እናከብራለን። ግን ሞር የአሜሪካ ሀገር የምናደርገው እኔ ቤተሰብ ውስጥ እዚህ ሀገር የአሜሪካኑን ክሪስማስ በጣም እናከብራለን። ልጆቹ በጣም የሚጠብቁት ነው። የኢትዮጵያን ገና ደግሞ ያው ብዙ ጊዜ ስራ ላይ ይውላል። በስራ ላይ ሆነ ልናከብረውም እንችላለን፣ ወይ ደግሞ በዊኬንድ ላይ ወይ በረፍት ቀን ላይ ከዋለ እንደ ፋሚሊ እናከብረዋለን እንጂ ብዙ ጊዜ እናከብረው የአሜሪካኑን ክሪስማስ ገና ነው።
በተለይ የገና በዓልን አስመልክቶ በአሜሪካ የሚከበረውን የገና የተለየ የሚያደርገው ሰዎች እጅግ ከሚቀርቧቸው ሰዎች ጋር የስጦታ መቀባበያ በዓል ጭምር አድርገው ስለሚመለከቱት ነው ይላሉ ወይዘሮ አያንቱ።
እንግዲህ ልዩነቱ የዚህ ሀገር ገና ስለ ገና ካወራን ብዙ ጊዜ ሁሉ ሰው እኩል ያከብረዋል። ልጆቹ በጣም ይጠብቁታል። እዚህ ሀገር የስጦታ መቀባበያ ትልቅ ነገር ተደርጎ ነው የሚታየው እና ልጆቹን በጣም ይጠብቁታል። እንደ ፈንም እንደ ትልቅ ስጦታ መቀያየሪያ ጊዜ አድርጉታል። ግን ያ ምንን ያሳያል? ብዙ ጊዜ ለምትቀርበው ሰው የሚወደውን ነገር በዛ ቀን ይሰጣል። ለልጆች፣ ለባለቤት፣ ለእናት፣ ለአባት፣ ለወንድም፣ ለእህትና እንደ ትልቅ በዓል ተደርጎ የሚከበረው ደስታን መግለጫው ለሰው ስጦታ በመስጠት ይገልጹታል።
ወይዘሮ ብሌን በአሜሪካ የሚከበረው የገና በዓል ሌላ ደስ የሚያሰኝ ነገር አለው ይላሉ።
የአሜሪካ ደስ የሚለው ወይም የኖርዘን አሜሪካ ኢትስ አ ሆሊዴይ፣ ከትምህርት ቤት ልጆች ይወጣሉ። ብዙ ሰራተኛ ስራ አይሰራም፣ ዝግ ነው። ጋቨርንመንት ኦፊሶች ዝግ ናቸው። ካይንድ ኦፍ በቃ ሰው እንዲያርፍ የሚያደርገው ጊዜያቶች ናቸው እንደዚህ የጋቨርንመንት ሆሊዴይ ሲሆኑ ማለት ነው። እኔ ስራ ሁሌም ነው የምሰራው፣ ስለዚህ ምርጫ የለም። ግን ያን ቻንስ ይሰጣል እና አብሮ ማሳለፍን ማክበርን ግርግሩ ደስ ይላል።
ይሁን እንጂ ከአሜሪካው የገና በዓል የማይወዱት ነገር መኖሩን የሚናገሩት ወይዘሮ ብሌን በተለይ ከልጆች ጋር በተያያዘ የስጦታው አይነትና ውድነት እጅግ አስቸጋሪ መሆኑን ይጠቅሳሉ። ከዚህ አንጻር ከኢትዮጵያ የበዓል አከባበር ጋር ያለውን ልዩነት በማብራራት ያነጻጽራሉ።
ጊፍትም አላምንበት ያው የጂሰስ በርዝዴይ ነው ብለን ካመን ለምንድነው በዛ ቀን ጊፍት የሚሰጣጠው በሚለው ማለት ነው። እና የዚህ ሀገር ደስ የማይለኝ ስትረሱ፣ በተለይ ትልልቅ ፋሚሊ ያለው ድሮ ደግሞ እኔ ለሁሉም ሰው መግዛት ብዬ አለብኝ ብዬ ልሽ ጽፌ ገንዘብ መድቤ ከዛ ደግሞ ጊዜው አይገኝም ለመግዛት ጊፍት፣ እሱ ስትረስ ነው ብዬ አምናለሁ። የኢትዮጵያ ግን ጥሩ ምግብ ሰርተው ምግብ ሰርተህ ወይም ፋሚሊ ጋር ተጠርተህ ቤተክርስቲያን ታድሮ ሞር ኦፍ ሴሌብሬሽን ነው የፍቅር የቤተክርስቲያን እና በቃ አብሮ መብላትን መጫወትን እንትን ይላሉ። ዊዳውት ጊፍት መግዛት አለብኝ ብሎ በቅሳት ትጨነቅ። ስለዚህ ለእኔ ፐርሰናል ኦፒኒየን ደስ የሚለኝ የኢትዮጵያ ገና ነው በጣም ደስ የሚለኝ።
አሁን እንግዲህ ኑሮም ተወዷል፣ የኢኮኖሚም ጉዳይ አለ። ገና በዓል ደግሞ ብዙ ጊዜ የስጦታ ነገር ነው በተለይ የዚህ ሀገሩና ከዛ አንጻር ምን ይነግሩናል?
የራሴን ኤክስፒሪየንስ ልነግር ይችላለው። አይ ሃቭ አ 14-year-old son ልጅ 14 ዓመት ነው። ጥሩ ልጅ ነው ፎር ዘ ሞስት ፓርት። ግን አንድ ልጅ ስትሆን ሁሉ ነገር ይገዛልኛል ብለህ ነው የምታስበው። እና ፒሲ ይሄ ጌም መጫወቻ ኮምፒውተር እፈልጋለሁ አለኝ። ስንት ነው ስለ 2000 ብር አለኝ። 2000 በአሜሪካ ብር እኔ አልገዛልህም አልኩት። አንዴ ፊቱን በቃ አጠቆረው፣ ተናደደ፣ ተበሳጨ። ከዛ ሌሊት ላይ በሬን አንኳኳና መጣና ጥሩ ኒውስ አለኝ አለኝ። አይ ሴል ላይ 900 ብር አግኝቻለሁ አለኝ። እኔ 900 በኢትዮጵያ ካልሆን አልገዛልህም አለው። አሁንም አዝኖ ተመለሰ እና ረበሸኝ እንዴ አልኩኝ። በቃ ይገባኛል ብለው ያስባሉ ሞት ሰዎች ማለት ነው። ይሄ ይገባኛል እና ደወልኩለት እና ውጪ ልገዛለት ግስት ወጥቼ መግዛትም አልፈለኩም ተናደድኩ። ደወልኩለት እና አስረዳሁት እና አፖሎጃይዝ አረገ ማለት ነው። ኤክስፔክቴሽኑን ሴት አረኩት። ግን እኔ አውቃለሁ ብዙ ቤተሰቦች የራሳቸውን ቤት ሳይሞን ልጆቻቸውን ሳትስፋይ ለማድረግ የሚተባበሩ አሉ። እኔ በዛ አላምንም። እኔ እናቴ ነፍሷን የማረው እንደዚህ ልጅ ሆነ ሳስታውስ ራሱ በአዲሱ ዓመት ልብስ አትገዛልንም ባይኖረኝስ ብላ ማለት ነው። እና ያን ኤክስፔክቴሽን በዛ ቀን ለወር ማድረግ ነው። ኑሮ በጣም ተወደዋል፣ ግሮሰሪም ተወደዋል። እና በተለይ 3-4 ልጅ ላለው ከባድ ነው እና ስትረስፉል ታይም ነው ብዬ አስባለሁ። አይተህ እንደሆነ ዳታው እንኳን ስርቆት ሁሉ የሚበዛው በዚህ ጊዜ ነው። ለምን? ሰው ፍረስትሬትድ ስለሆነ ማድረግ ስለሚፈልግ ለልጆቹ እኔ የሚበለው በቃ የእግዚአብሔር ልደት ባልሆነበት ቀን ማድረግ በልደታቸው ቀን ስፔሻል ማድረግ እና ይሄንን ቀን ሞር ከፋሚሊ ጋር እንጆ የሚደረግበት ቀን ቢሆን ደስ ይለኛል።
ወይዘሮ አያንቱ የገና በዓል ለልጆች ትልቁ ስለሆነ እዚህ የስጦታ ዝርዝር ሁሉ ጽፈው ልጆች እንደሚጠብቁ ያስረዳሉ።
አዎ ትክክል ናቸው። ደግሞም እንደዛ ነው። ልጆቹ ያንን ቀን ኤክስፔክት አድርገው የሚጠብቁት ያውም በሊስት ጽፈው ነው የሚያስቀምጡልህ። አንተ ደግሞ ያን ፕሮቫይድ ለማድረግ በጣም ትጥራለህ። እንግዲህ ሁሉም ሰው እንደ ራሱ ነው የሚኖረው። ግን ያ ነገር እንደ ትልቅ ነገር ስለሚወስዱ ልጆቹ ለማሟላት ስትል ከአቅም በላይ በሆነ መንገድም አውጥተህ ልትገዛ ትችላለህ። ኢቨን ባይኖርህ እንኳን በክሬዲት እዚህ ሀገር ክሬዲት የሚባል ነገር አለ እንግዲህ እንደምናውቀው፣ በእሱን ገዝተህ ለማሟላት ትሞክራለህ። ሌላ ይሄ ነገር ከወሰድከው የስ እውነት ነው ለሀገሪቷ የቢዝነስ ማመንጫ ስለሆነም ነው በዛ ጊዜ ሁሉ ነገር የሚሸጥበት ሰው እውነት ነው። ብዙ ብር ያስወጣሃል እና ለሰውም አቅሙን ለሌለው ሰው ከባድ ጊዜ የሚሆነው ያንን ልጅን ለማስደሰት ሌላውን ሰው ለማስደሰት መደረግ አለበት ተብሎ ነው የተቀመጠውና ከዛ አንጻር የስ ብዙ ወጪ።
አቶ አበባየሁ አሉላ በተለይ በጣም የሰፋ ቤተሰብ ላለው ሰው የገና በዓል ስጦታ ልውውጡ በጀት እንዳያቃውስ አስቀድሞ ማቀድ እንደሚገባ ይመክራሉ።
ልክ ነው። ቀላል አይደለም። በተለይ በጣም ሰፊ ኤክስቴንድድ በጣም የሰፋ ቤተሰብ ያለው በሰፋ ደረጃ ለመጣዝማድ ጋር በገና እንደዚህ መልክ የመላውት የስጦታ ልውውጥ ፕሮግራም ውስጥ የሚገቡ ሰዎች በጣም ከባድ ነው፣ ቀላል አይሆንም። በእርግጥ እንግዲህ የሚያስፈልገው ምንድን ነው? ታስቦ የተቀመጠ ከፊት የመጣ ቀን ስለሆነ ለዛ የሚያስፈልገውን ቀድሞ መዘጋጀት እያንዳንዳልሞ ሌሎች የበጀት የኑሮ ሁኔታዎች እንዳያቃውስ ቅድመ ዝግጅት አድርጎ ፕላን አድርጎ አስቀምጦ ያን ማድረግ ተገቢ ነው። አሜሪካኖቹ በአብዛኛው የግና ስጦታ ወይም የክርስማስ ስጦታ የሚገዙት በዕለቱም በሰሞኑ አይደለም። የሰሞኑ ግፊያ እንደጠበቀ ነው። በአብዛኞቹም ብዙዎቹ ግን ቀደም ብለው በየጊዜው እየገዙ ነው የሚያስቀምጡ። ስለከሌ ያስፈልጋል ለዚህኛው ያስፈልጋል እያሉ እያለሙ በጀታቸውን አስቀምጦ በየጊዜው እየገዙ አስቀምጦ ያ በዓሉ ሲመጣ ብዙ ውጥረት የለም። የተዘጋጀውን ነገር እያሸጉ እየጠቀልሎ የሚያስፈልገውን አዘጋጅቶ መለዋወጥ የሚሆነው። በአብዛኞቻችን ግን ዕለቱ ሲቃረብ ወይ ሳምንት 10 ቀን ሲደር በጣም የተጣበበ ነገር ነው አንዳንድ የምናለው። ያ በአብዛኛው ለውጥ አለበት ጊዜ ታሰብ ታቅደው መቀመጥ ይችላል። አቅዶ አስቀምጦ ተቻለ መጠን ደግሞ ልውጡንም በጣም እንደ አድማሱም ሳያሰፉ በቤተሰብ በልጆች እና በሚስት በባል ደረጃ በቅርብ ደረጃ ማድረግ ይገታ ጥሩ ነው። በስፍራ ቁጥር በዛው ልክ በተሰጠው ልክ ያኛው በዛ ልክ ስለሚሰጥ ያን ለመላት የሚደረገው ነገር ደግሞ በአጠቃላይ የኑሮ ሁኔታዎችንም ሊያናገር ስለሚችል ጥንቃቄ መደረግ አለበት ብዬ አስባለሁኝ።
ወይዘሮ አያንቱ አሜሪካ ይኑሩ እንጂ እዚህ ለተወለዱ ልጆቻቸው ሁሌም ልዩ ነው ስለሚሉት ስለ ኢትዮጵያው የገና በዓል ምንነት እንደሚያስተምሩ ይናገራሉ።
እኔ አሜሪካ ማደር ብኖርም ልጆቹ ያ ቀን ለምን ታስቦ እንደሚሆን እናስረዳቸዋለን ያውቃሉ። ብዙ ጊዜ ግን እዚያ ጋር ቤተክርስቲያን ላይ ወይ የኢየሱስ ክርስቶስ የመወለጃ ቀን መሆኑ ይታወቃል እንጂ ኤግዛክትሊ በደንብ እንደ ኢትዮጵያ ገና አይነገርም። የኢትዮጵያ ገና ከጾሙ ጀምሮ ቀኑ እስኪደርስ ድረስ የኢየሱስ ክርስቶስ የተወለደበት ቀን መሆኑን ሁሉ ሰው ያውቀዋል። ያንን ተመርኩቶ ነው እዚህ ብዙ ጊዜ ለዛ ቀን የሚታየው። ለዛ ብቻ ሳይሆን በቃ ለስጦታ መቀባበያ መሆኑ ላይ ነው ፎከስ የሚደረገው። ሌላ ትልቅ ነገር የሚያደርጉት ሳንታ ክላውስ የሚባል የሰው አለ። ያንን ሪፕሬዘንት ያደርጋል። ብዙ ጊዜ ልጆቹ እንደውም ለዛ ምን እንደሚፈልጉ መንገራቸውን ሳንታ መቶ ስጦታ እንደሚያስቀምጥ ነው አርሊ ኤጅ ላይ ብዙ ጊዜ የሚያውቁት። እንደ ካልቸር ሆኖ የተያዘው እዚህ ኢትዮጵያ ገና ላይ እንደዛ አይነት ነገር የለም። አንድ ነገር ነው ያለው፣ ገና ኢየሱስ ክርስቶስ የልደት ቀን ነው ተብሎ ነው የሚታወቀው። እዚህ ግን ብዙ ጊዜ ሞር ስለ ሳንታ ክላውስ ያወራሉ። ልጆቹ ያን በጣም ትልቅ ቦታ ይሰጡታል። ያደረግካ እንደውም በአንዳንዴ እንጠቀምበታለን። እንግዲህ እንዲህ ካረጋችሁ ለሳንታ ነው የምንነግረው፣ ይሄ እናታገኙም እናታገኙም የሚል ነገሩላ እንደ እንትን ሆኖ እንጠቀምበታለን።
የአውሮፓውያኑ አዲስ ዓመት አከባበርን በሚመለከት ወጣ ብሎ ዋዜማዎቹን ከወዳጅ ቤተሰቦች ጋር እየተጨዋወቱ ከማሳለፍ ውጪ ብዙም የተለየ ነገር የማያደርጉ መሆኑን ያነጋገርናቸው ሶስቱም እንግዶቻችን ተናግረዋል። ነገ የሚብተውን የአውሮፓውያን አዲስ ዓመት ከኢትዮጵያው አዲስ ዓመት ጋር በማነጻጸር ያለውን ልዩነት የሚያስረዱት ወይዘሮ አያንቱ እንዲህ ይገልጹታል።
አዎ በጣም ለውጣለሁ። የኢትዮጵያ አዲስ ዓመት በጣም ደስ ይላል። እንግዲህ እዛ ስላደግቶናል፣ ግን በጣም ልዩነታቸው የተለያየ ነው። ያኛው በጣም እንዴት ነው ከለርፉል የሆነ እንዴት ነው ከሽታው አንስቶ ከሁሉ ነገር አንጻር የኢትዮጵያውን ኒውዬር ያስደስተኛል ለእኔ ማለት ነው። ግን ልዩነት በጣም አላቸው። የዚህም ሀገር ቆንጆ ነው፣ ያው ፋየርወርክ ምናምን ይኖራል። ግን ለእኔ በጣም በጣም አብልጬ ደስ የሚለኝ የኢትዮጵያው ኒውዬር ነው። ኒውዬር ስፔሻሊ የኢትዮጵያውን እመርጣለሁ። ያለው በዓል ልጆቹ አበባዮች ሲሉ ቤተሰብ እንዴት እንደሚጠብቅ ከእናት አባት ከወንድም ከእህት ከሆነ ያለው የዳቦ ሴሬሞኒ ጠዋት ተነስተ የምታደርገው ነገር ሁሉ ነገር ኢትዮጵያው በጣም
እንግዶቻችንን አመሰግናለሁ። አዲሱን የአውሮፓውያን ወይም የጎርጎሮሳውያን 2024 ለሚያከብሩ ሁሉ መልካም ጊዜ እመኛለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ መናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖራቸው አስተያየቶች @voaamharic የፌስቡክ #voa የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችንም አጋሩን።
በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አውሮፓውያኑን አዲስ ዓመት እንዴት ያከብሩታል በሚል በተለይ በቨርጂኒያ ግዛት ከሚኖሩ ትውልደ ኢትዮጵያውያን ጋር ያደረግነውን ቆይታ ነው ተከታትለን የተመለስነው። አሁንም ከዚሁ ከፈረንጆች አዲስ ዓመት አከባበር ሳንወጣ በዓሉ በኢትዮጵያ ያለው ድባብስ ምን ይመስላል የሚለውን እንቃኛለን።
ዛሬ እኛ በመንገኝበት ዋሽንግተን ዲሲ እንደ አውሮፓውያኑ አቆጣጠር 2023ን ሸኝተን 2024ን የምንቀበልበት የአዲስ ዓመት ዋዜማ ነው። ባለፈው ሳምንት ከተከበረው የፈረንጆቹ የገና በዓል ጋር ተደምሮ የበዓሉ ድባብ እጅግ የደመቀ ነው። ውጪው በተለያዩ ጌጦች እንደተዋበ፣ ግብይቱ እንደቀጠለና ሰዎችም እንደየእምነታቸውና እንደየኑሯቸው በተለያየ መልኩ አዲሱን ዓመት እየተቀበሉ ነው።
ኢትዮጵያ በበኩሏ የምትከተለው የቀን አቆጣጠር የተለየ በመሆኑ ይህንን የፈረንጆች አዲስ ዓመት አታክብር እንጂ በተለይ በመዲናዋ አዲስ አበባ የበርካታ ለማቀፍ ተቋማት መቀመጫ እንደመሆኗ እለቱ በተለያዩ ዝግጅቶች ይታሰባል። በተለይ ቀደም ባሉት ዓመታት በአለም ላይ ስማቸው የገነነው እንደነ ቢዮንሴ፣ ጃሩል፣ ሻምፖል የመሳሰሉ አርቲስቶች እየተጋበዙ ያቀነቀኑባቸው ኮንሰርቶች ይዘጋጁ ነበር።
አሁንስ ይህን መሰል ኮንሰርቶች ይካሄዳሉ? በኢትዮጵያ ያለው የፖለቲካ አለመረጋጋትና የጸጥታ ችግር በአውሮፓውያኑ አዲስ ዓመት አከባበር ላይ ጥላ አጥልቶ ይሆን ወይ በሚል ስመኝሽ ኢትዮጵያ ውስጥ ያለውን ሁኔታ ለመቃኘት ሞከረሻል። ቀጥሎ ይቀርባል።
በጎርጎሮሳውያኑ አቆጣጠር አብዛኛው የዓለም ክፍል የ2023 ዓመተ ምህረትን ሸኝቶ 2024ን ለመቀበል እየተዘጋጀ ይገኛል። ከአንድ ሳምንት በፊት ከተከበረው የፈረንጆቹ ገና ቀደም ብለው በተለያዩ ማጋጌጫዎች የደመቁት መንገዶችና የገበያ ስፍራዎች ለአዲስ ዓመቱም አቀባበል ለማድረግ ሽርጉድ ሲሉ ከርመዋል። የመዝናኛ ስፍራዎችም የአዲሱን ዓመት ዋዜማና ለዕለቱ የተዘጋጁ የሙዚቃ ድግሶችን፣ ርችቶችንና ሌሎች ትዕይንቶችን እያቀረቡ ነው። በተቃራኒው በግብጽና በጁሊያና አቆጣጠር ላይ የተመሰረተ የዘመን አቆጣጠር የምትከተለው ኢትዮጵያ ዘመን የምትለውጠው መስከረም 1 ቀን በመሆኑ ዛሬ ለአብዛኛው ነዋሪ መደበኛ ቀን ነው። ያም ሆኖ ግን የበርካታ ለማቀፍና አህጉራዊ ተቋማት መቀመጫ የሆነችው አዲስ አበባ የተለያዩ ዲፕሎማቶች፣ ጎብኚዎችና ሌሎች የውጭ ሀገር ዜጎች መኖሪያም እንደመሆኗ የአውሮፓውያኑ አዲስ ዓመት በተለያዩ የሙዚቃ ድግሶች ሲከበር ቆይቷል። ዘንድሮስ በዓሉ በአዲስ አበባ ምን ይመስላል ስንል የሙዚቃ ድግሶችንና በአዲስ አበባ የሚካሄዱ የተለያዩ ዝግጅቶችን በማሰናዳት የሚታወቀውን የፒኤምጂ ኢቨንትስ ራስ አስኪያጅ ናሆሰናይ አያሌው ጠይቀናል።
ያው እንደሚታወቀው አዲስ አበባ የዲፕሎማቲክ ሲቲ ስለሆነችና የተለያዩ የውጭ ዜጎች የሚገኙባት የተለያዩ ኤክስፓቶች እና ዲፕሎማቶች የሚኖሩባት ከተማ በመሆኗ እንደዚህ አይነት ዓለም አቀፍ ዝግጅቶች መደረግ አለባቸው ብለን በሱ ምክንያት ይሄንን ዝግጅት ታዘጋጅተናል። ይሄ ኢቨንት የኒው ኢየርስ ኢቭ ዲሰምበር 31st የሚዘጋጅ በሸራተን ሙዚካል ፋውንቴን ውስጥ የሚዘጋጅ ኢቨንት ነው።
PMG ኢቨንትስ የአውሮፓውያኑን 2024 ለመቀበል ከሸራተን አዲስ ጋር በመተባበር ታህሳስ 20 ትልቅ የሙዚቃ ድግስ አዘጋጅቷል። በእለቱም የዳንስሆል ሙዚቃ ቀንቃኝ የሆነው ጃማይካዊው ቤኒማንን ጨምሮ እንደ ጎሳዬ ተስፋይና ዳዊት ጽጌ ያሉ ታዋቂ ኢትዮጵያዊ ድምጻውያን እንደሚገኙም ናሁሰናይ ገልጾልናል።
ባሎች እንደ አይነት ባሎች አዲስ አበባ እንደ ትልቅ ከተማ እንደመሆኗ በደንብ ይከበራል። ምክንያቱም የተለያዩ ከውጭ የሚመጡ ግብና ደግሞ ሆም ካሚንግም ከተለያየ ሀገር ያሉ ኢትዮጵያውያን ዲያስፖራዎች የመጡበትን ጊዜ ስለሆነ እሱን በማስመልከት ህዝቡ በጣም ይዝናናል፣ በጣም ጥሩ ጊዜ ያሳልፋል። ስለዚህ እንዲህ አይነት ኢቨንቶች መኖራቸው ያው ያንን ኦፕሽን ሰፊ ያደርጋል ማለት ነው።
የፈረንጆቹ አዲስ አመት ከሸራተን በተጨማሪ በኢትዮጵያ ስካይላይት ሆቴል ሚካኤል በላይነ፣ ሳሚዳንና አብርሃም ገብረመድን የመሳሰሉ ትላልቅ አርቲስቶች ሙዚቃቸውን በሚያቀርቡበት የሙዚቃ ድግስም እንደሚከበር የተለቀቁ ማስታወቂያዎች ያመለክታሉ። ያም ሆኖ ግን ኢትዮጵያ አሁን የገጠማት የፖለቲካ ውጣ ውረድ፣ የጸጥታ ችግርና የኢኮኖሚ ቀውስ በፈረንጆቹ አዲስ አመት በዓል አከባበርና በአጠቃላይ የመዝናኛ ኢንዱስትሪው ላይ ከፍተኛ ጥላ እንዳጠላበት ባለሙያዎች ይገልጻሉ።
እንደ ማንኛውም ኢንዱስትሪም ከፍ ባለ ሁኔታ ይሄኛውን የኛን ኢንዱስትሪ ኢንተርቴንመንት ኢንዱስትሪውን በጣም አፌክት አርጓል። የቱሪዝም ኢንዱስትሪውን በጣም አፌክት አርጓል። አጠቃላይ የሚቲንግ ኢንሴንቲቭ ኮንፈረንስ እና የኢቨንቶችን ሁኔታ በጣም አፌክት አድርጓል። ግን ያው እንደ ሀገር ሪከቨር እንዲያደርግ እና ኢንዱስትሪ ወደ ነበረበት እንዲመለስ ከዛም የተሻለ እንዲሆን እየተሞከረ ያለ ሁኔታ ነው ያለው። ስለዚህ እንደ አይነት ኢንተርቴንመንት ኢቨንቶች፣ እንደዚህ አይነት ማይስ ኢቨንቶች፣ የተለያዩ ኢቨንቶች መኖራቸው ደግሞ ያንን የተረጋጋ መንፈስ ለመፍጠር የራሱ አስተዋጽኦ ይኖረዋል ብለን ነው የምናስበው።
ኤልያስ አማን ጋዜጠኛ ሲሆን በኢትዮጵያ ቴሌቪዥን መዝናኛ ክፍል ውስጥ ለበርካታ ዓመታት ሰርቷል። በዚህም ምክንያት ከኢትዮጵያ ሚሊኒየም አንስቶ ለፈረንጆቹ አዲስ አመት ይዘጋጁ የነበሩ በርካታ የሙዚቃ ድግሶችን ተገኝቶ የመዘገብ እድል አግኝቷል። በመሆኑም ቀደም ባሉ አመታት ይካሄዱ የነበሩት ተመሳሳይ የሙዚቃ ድግሶች የበለጠ ይደመቁ እንደነበሩና ከውጪ ተጋብዘው የሚመጡት ሙዚቀኞችም በአለም ከፍተኛ ተወዳጅነትን ያገኙ እንደነበሩ ያስታውሳል።
ብዙ አርቲስቶች መጥተው ነበር። በተለይ ደግሞ ይሄን ነገር ትልቁን ክሬዲት የሚወስዱት ያው ሼክ መሐመድ አሊ አላሙዲ ናቸው። ብዙዎቹን አርቲስቶች የሚያመጡት እነሱ ናቸው። ምክንያቱም ያው ብዙዎቹ አርቲስቶች ኢትዮጵያ ውስጥ የመጡት መላው ዓለም ተፈላጊ በሆኑበት ብዙ ሰው ያያቸው የእነሱን ኮንሰርት ሊታደም በሚፈልግበት ጊዜ ነው። እነ ሪሃና፣ እነ ቢዮንሴ፣ አረኬሊ፣ እነ ጃሩል፣ እነ ሸምፖል ብዙ አርቲስቶች መጥተዋል። ኢትዮጵያ በመምጣታቸው በራሱ ትልቅ ዜና ነው። ያው ብዙ አድናቂ ተከታይ ወይም ፋን የምንለው ነገር ስላላቸው በኢንተርኔት እና በሚከተሉት ሶሻል ሚዲያዎች አንጻርም ያው ኢትዮጵያ ስም ተያይዞ ይነሳል። እኛም እዚህ ሆነን የእነሱን መምጣት አስቀድሞ ስንሰማ ለየት ያለ ስሜት የሚፈጥርብሽ ነገር አለ።
እንደ ቢዮንሴ እና ጃሩል የመሳሰሉ ስመገናና ሙዚቀኞችን ወደ ኢትዮጵያ ማስመጣት ትልቅ የገንዘብ አቅምን የሚጠይቅ ነው የሚለው ኤልያስ፣ አሁን ኢትዮጵያ ካለችበት የፖለቲካም ሆነ የኢኮኖሚ አቅም አንጻር ያንን ማድረግ ከባድ ሊሆን ይችላል ይላል።
ያለው ስሜት ግን የመቀዛቀዝ ነገር አለ። ከሀገሪቷ ተጨባጭ ሁኔታ አንጻርም ከተለያዩ ምክንያቶች ሊታይ የሚችል ነው። እንዳልኩሽ ደግሞ ከፍተኛ ክፍያ የሚጠይቁ አርቲስቶች በአሁኑ ሰዓት ለማምጣት የሚያስችል የግል ፕሮሞተሮች ወይም ክፍለ ኢኮኖሚ ወይም ደግሞ ውጭም የሚኖሩ ፕሮሞተሮች ላይኖሩ ይችላሉ፣ ወይም ደግሞ ሌሎች ምክንያቶች ሊኖሩ ይችላሉ። ግን ባለፉት 10 ዓመታት ወይም እንደዛ ለሚጠጋ ጊዜ ያለው ሁኔታ ከባለፈው ጋር የሚነጻጸር አይደለም። በተለይ ከዚህ ከሙዚቃ ግራንድ ኮንሰርቶች ከምንላቸው አንጻር
ያለፉት 5 ዓመታት ለኢትዮጵያ ፖለቲካ ፈታኝ ዓመታት ናቸው። በሰሜን ኢትዮጵያ ለ2 ዓመታት የተካሄደው ጦርነት ቢያበቃም በአማራና በኦሮሚያ ክልሎች የቀጠሉ ግጭቶችና በሌሎችም ክልሎች የሚከሰቱ አለመረጋጋቶች ከኢኮኖሚ አቅም መዳከም ጋር ተዳምረው ህብረተሰቡ ላይ ትልቅ ጫና አሳድረዋል። ይህ ሁኔታ በአዲስ አበባ ነዋሪና በመዝናኛ ኢንዱስትሪውም ላይ እንደሚንጸባረቅ ኤልያስ ያስረዳል።
አሁን ሀገራችን ውስጥ ባለው ተጨባጭ ሁኔታ ይታወቃል። ለምሳሌ አማራ ክልል ችግር አለ። ያው የትግራይ ክልልም ውስጥ ገና ከግጭት በማገገም ላይ ነው ያለው። ሌሎች አካባቢዎችም እንደዚህ አይነት ነገሮች ይኖራሉ። ይሄ ነገር ማዕከልም ባለው ለምሳሌ አዲስ አበባ፣ እኔ በምኖርበት አዲስ አበባ እና በመሳሰሉ አካባቢ ተጽዕኖ የለውም ማለት አይቻልም። ይኖረዋል፣ በደንብ የሚታይም ነገር ይኖራል። ከዛ አንጻር የበዓል ድባብ አሁን ብታነጻጽረ ብትይል ከዚህ እነዚህ ድባቦች ተነስቶ እንደ በፊቱ ነው አለች አይደለም። ያም ሆኖ ግን
ኤልያስ እንደሚለው በአዲስ አበባ ለአውሮፓውያኑ አዲስ አመት የተዘጋጁ የሙዚቃ ድግሶችን የሚታደሙ ሰዎች ምናልባትም የሀገሪቱ የጸጥታም ሆነ የኢኮኖሚ ሁኔታ ቀጥተኛ ችግር የማይፈጥርባቸው ሊሆኑ እንደሚችሉ ይገምታል።
ሰላም በጣም አስፈላጊ እንደሆነ ያውላችንም እንረዳለን። ስፔሻሊ ደግሞ እዚህ ቱሪዝም ኢንተርቴንመንት እና የኢቨንቶችም ሆኑ የተለያዩ ነገሮች ወይም የቱሪዝም ካምፔኖች አፕን የሚያደርጉት ሰላም ሲኖር ነው። እሱ ደግሞ መግደሉ ትላልቅ ሚቲንጎች ኢትዮጵያ ሊደረጉ የሚችሉ ትላልቅ ኮንፈረንሶች፣ ትላልቅ ፌስቲቫሎች ሊደረጉ የሚችሉ ትላልቅ ኢቨንቶች በዚህ ምክንያት እንዳይደረጉ ሲሆን ቆይቷል። ዲፕሎማቲክ መቀመጫ በመሆን ከዓለም ሶስተኛ ከተማ ናት። እንደዛም ሆኖ ግን ፖቴንሻሏ ያን ያህል ትልቅ ሆኖ ግን ምንም ልንጠቀምበትና ቱሪዝሙን የማይስ ኢንሴንቲቮቹን ሁሉ መጠቀም አልቻለም። ሶ በጣም አፌክት ያደርጋል ሴፍቲና ሴኩሪቲ የመጀመሪያው ሪኳየርመንት ስለሆነ ማለት ነው።
ፒኤምጂ እና ሸራተን አዲስ በጋራ ባዘጋጁት የሙዚቃ ድግስ ላይ እስከ 3000 ሰዎች ይገኛሉ ተብሎ ይጠበቃል። ከታዋቂ ሙዚቀኞቹ በተጨማሪም ከሀገር ውስጥና ከውጭ የተጋበዙ ዲጄዎች የአውሮፓውያኑን 2024 ተግባት ለታዳሚዎቻቸው ያበስራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአውሮፓውያኑን አዲስ ዓመት አስመልክቶ ከአሜሪካ ድምጽ ራዲዮ ያስተላለፍን ያለውን ልዩ የበዓል ዝግጅት ነው እየተከታተላችሁ ያላችሁት። ያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ወደ ቀጣዩና የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸውን ወደሚቃኘው ዝግጅት እናልፋለን። TikTok በኢትዮጵያ ወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ እየተዘወተረ መምጣቱ ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተም TikTok ይዟቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶች አመዝኗል በማለት ይተቻሉ።
ከዚህ ሐሳብ ተጋሪዎች አንዱ የሆኑትና የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የTikTok የትስስር ገጽ ሐሳብን በነጻነት የሚገልጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጋሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ የሆኑ መጥተዋል ሲሉ ይተቻሉ። የስነ ልቦና ባለሙያው አቶ ያፌት ከፈለኝ በበኩላቸው ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳትን ይዘው እንደሚመጡ ገልጸው TikTokም ከስነ ልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። በዚህ ዙሪያ ባለሙያዎችን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
በኢትዮጵያ የወጣቶችን ቀልብ ለመግዛት ይቻሉ ካሉ ማህበራዊ ትስስር አውታሮች መካከል TikTok አንዱ ነው። በርግጥ ተወዳጅነቱ ባለም አቀፍ ደረጃ እንዳደገ የሚነገርለት የመተግበሪያ አጫጭር ቪዲዮዎችን በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። TikTok ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምጽ ያናገራቸው የማህበራዊና ስነ ልቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለመምጣቱ ይገልጻሉ። የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብራኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማህበራዊ ሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የሴት ቅብብሎች ላይ ክፍተት የሚፈጥር ነው።
የትውልድ ግረት የማያቋርጥ ነው። ክፍተት ሊኖር አይችልም። ምክንያቱም በአካል፣ በአንደበት፣ በሀሳብ፣ በትውፊት እንገናኛለን። አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበር እና አሁን ግን የሚታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ ለኔ TikTok ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን። አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል፣ ብዙ ፎሎወርስ ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስታወቅ የተወሰኑ በጣም ጥቂት እኛ እንኳን በምናውቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አድርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸውን መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ ሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው።
እንደ አውሮፓውያን አቆጣጠር 2016 ላይ በቻይና የተሰራው TikTok የማህበራዊ ትስስር ገጽ በጥቂት አመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳለው ያብራራሉ።
ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጠረው ዶፓሚኑን የበለጠ ያመነጨ አምጣ አምጣ የማለት ፍላጎት እና ያቺ አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገር ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪስ ውስጥ ለካም ያስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣይልና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው። እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ህይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው።
መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙሃኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማህበራዊ እሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል።
ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያረጉት ምንድን ነው? ምንም ይሁን መታየት ነው። የሚያመጣውን ማህበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም፣ ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም በእኛ ጊዜ ለዛውም በአሁኑ ጊዜ አሁን ባለንበት ዘመን ላይ ላይቶት አልቆ አልገባም። ስለዚህ የሆነ ነገር አዩ አሮጦ መለጠፍ ነው። ለምን የነሱ ፍላጎት 10,000-20,000 ላይክ እና ሼር ማግኘት እና እሷን ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው። እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለሀገር ምጣኔ ሀብት ጥቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው፣ ያገኙትን ነው የሚለጥፉት፣ ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይሄ ነገር አንድ ተብሎ በጊዜ ነቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውስ ያስከትላል።
የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉ።
የሌት ካመር አድቫንቴጅ ወይም የዘግይቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢውን በማግኘት ሊሆን ይችላል፣ በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል፣ እቃዎችን በመሸጥ ሊሆን ይችላል። ከራሳቸውም አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ ለራሳቸው የተሻለ ህይወት ለማምጣት ጠቃሚ ሆኗልም የሆነላቸውም አሉ። እና በዛ አንጻር ሲታይ ተገቢ ነው። ግን ሁሉም ነገር ባለው ነገሮች ውስጥ መታየት አለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት 68% ከኢትዮጵያ ህዝብ ውስጥ ከ35 ዓመት በታች ነው። ከዛም ደግሞ ከ14 ዓመት በታች ያለው ደግሞ እጅግ ይበዛል ነው። እና ይህ ትልቅ አምራች ኃይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደው ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኛዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወትና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታችን የሚፈጥረው ጫና እጅግ ከፍተኛ ነው። ቅድም ደግሞ እኔ እንዳነሳሁት ከግላዊ ህይወታቸው ላይ ከስሜታቸው፣ ከድብርት አንጻር፣ ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ፆታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው፣ ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ሊያዩ እና ያ ደግሞ ትንሽ የጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬ ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበረሰቡ እዛ ሰውዬ ላይ የሚወረወረው ጉዳት ያደርሳል እና እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫናዎች በደንብ ግምት ውስጥ ገብተው እንዴት እነዚህ ነገሮች የሚጠቅመንን አስቀምጠን የሚጎዳውን መጠነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው።
ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ።
አንደኛ ሰዓቱ ነው የምንጠቀምበትን ሰዓት እርግጥ ከ18 ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ ያገኘነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት። ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን የሚፈጥረው ጫና፣ ከዛ ከስርዓተ ፆታ ጋር ያለው ግንኙነት የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይህም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጭው ዓለም ዲቶክስ ይሉታል፣ ዶፓሚን ዲቶክሲፊኬሽን እና 3-4 ቀን በስነ ስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት። ከትንንሽ የባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ ለማስቀመጥ ሊሆን ይችላል፣ እንዳያስታውሰን ከኪሳችን ውስጥ ማድረግ፣ ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ፣ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን። አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ 2-3 ቀን ስንለየው አእምሯችን ውስጥ ያለውን የእያንዳንዱ ዑደቶች ያስተካክለዋል እና ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ ያመጣልናል። ከዛ ደግሞ እርስ በርስ ያለውን ግንኙነቶች ለምሳሌ በስነስርዓት በደንብ በጥናት የተረጋገጠው የሆነ ወቅት ላይ የላይክ የሚያገኙት ብዛት፣ አትኩሮት የሚሰጣቸው ብዛት ልክ እንደ ሽልማት አንጎላቸው ውስጥ ያለውን የዶፓሚን መጠን ከፍ ያደርገው እና ከዛ ያቺ ስታንስ ይወርዳል። ልክ እንደ ቡና መሆኑ ነው እንግዲህ። ስለዚህ እነዛን ነገሮች ውስጥ ማጽዳት ለምንፈልገው ዓላማ የተጠቀምንበት መሆኑን ግልጽ ማድረግ አስፈላጊ ነው። ከዚህ የገፋው ከመጣ ደግሞ የባለሙያዎች እርዳታ መጠየቅ እጅግ አስፈላጊ ነው። እነዚህም እና ሌሎች የተለያዩ መንገዶች እነዚህን በደንብ ለውጥ ለማምጣት ይረዳል። ከዚህ ባለፈ ከግለሰብ ባለፈ ደግሞ በተቋማቶች ውስጥ ለምሳሌ ትምህርት ቤቶች፣ መስሪያ ቤቶች እነዚህ ነገሮች የሰዓት ገደብ ይቀመጥላቸው፣ በህግ አግባብ ላይ ደግሞ በተለይ እድሜያቸው አነስተኛ የሆኑት እንደየእድሜያቸው እንዲመጣላቸው ለምን የአሰራሩ የዚህ የማህበራዊ ድህረ ገጽ የቲክቶክ አሰራሩ ለየት ያለ የተለያየ ነገር በማምጣቱ እሱ የሚቀኝበት ፖሊሲዎች ቢቀረጹ፣ በተለይ ደግሞ ለጥቃት የሚያጋልጣቸውን የሴቶችን ህጻናቶችን በተመለከተ ያሉ ነገሮች ላይ በደንብ ማሰሪያ ነገሮች ቢደረጉ ቀስ ቀስ እያለ ለውጥ ማምጣት ይችላል። ጠቃሚ ጠቃሚውን ይዘን ጎጆውን ደግሞ መቆጣጠር ወደ መቆጣጠር ሂደት ውስጥ እንሄዳለን የሚል አመኔታ አለኝ።
እንደ ብሪታንያ፣ ፈረንሳይና ቤልጅየም ጨምሮ የተለያዩ የአውሮፓ ሀገራት ቲክቶክ በመንግስት ስራ አካባቢ መጠቀም እንዳይቻል እገዳ እየጣሉ ይገኛሉ። አሜሪካ መተግበሪያውን ከፌዴራል ተቋማት ኮምፒውተሮች እንዲጠፋ አስደርጋለች። በአፍሪካ ሶማሊያ በይፋ እንዳገደች የገለጸች ሀገር ስትሆን፣ ሌሎች ሀገራትም ጉዳዩን እያጤኑት ይገኛሉ። በኢትዮጵያ በኩል ግን በጸጥታና ልዩ ልዩ ምክንያቶች ቲክቶክን ጨምሮ የማህበራዊ መገናኛ መተግበሪያዎችን ለተወሰነ ጊዜ እንዳይሰሩ አልፎ አልፎ ከሚወሰዱ እርምጃዎች ውጭ በመንግስት በኩል ከማገድ ጋር የተያዙ እርምጃዎች ላይ ምን እየታሰበ እንደሆነ ለጊዜው የታወቀ ነገር የለም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውንና እንግዶቹን እናመሰግናለን። እንግዲህ ደረጃ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረበን ይመስለኛል።
ልክ ነው ስመኝሽ፣ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን መላው ዓለም ነገ በጉጉት ሊቀበል የሚጠብቀውን የ2024 በዓል ምክንያት በማድረግ የተወዳጇን አሜሪካዊት ሙዚቀኛ ማሪያ ኬሪ ዘፈን እንጋብዛቸው።
ጥሩ ምርጫ ነው። ማሪያ ኬሪ ዘፋኝ ብቻ ሳትሆን የፊልም ተዋናይም ናት። ከ30 ዓመት በላይ በቆየ የሙዚቃ ህይወቷ ከ220 ሚሊዮን በላይ የሙዚቃ ስራዎቿን ሪከርድ መሸጥ ችላለች። በተለያዩ አመታትም በሙዚቃ ሰንጠረዣናት ላይ መቀመጥ የቻሉ ስራዎቿንም ለአድማጮች አድርሳለች። ለዛሬ ግን አዲስ አመትን በተመለከተ ያዜመችውን Old Lang Syne የተሰኘ ዘፈኗን እንጋብዝ።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት ልዩ የአውሮፓውያኑ አዲስ ዓመት 2024 ዋዜማ መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። በዓሉን ለምታከብሩ መልካም አዲስ ዓመት። ሰላም ደናደሩ። Thank you.